በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር አምላካችን ዛሬም ደግሞ ምህረቱ በስቶልን ነው የተሰሎንቄን መልእክት ጥናታችንን ይዘንላችሁ ቀርበናል። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ የሁለተኛ ተሰሎንቄን መግቢያንና ምዕራፍ 1ን በከፊል አብረን እንመለከታለን። ጌታ ይክበር ይመስገን። ሁላችሁንም በእያላችሁበት ስፍራ ባይን የማላያችሁ ሆኖ ነው እንጂ ይህን ጊዜ በራዲዮናችሁ ዙሪያ ቁጭ ብላችሁ እግዚአብሔር አምላካችሁን ከቸርነቱ ከምህረቱ ከበጎነቱ ከስጦታ ሁሉ እንደምትጠባበቁ ባለሙሉ ተስፋ ነኝ። ጌታ የተመሰገነ ይሁን። እግዚአብሔርም ደግሞ የልቦናችሁን ናፍቆት አይቶ ምኞታችሁንና መሻታችሁን አውቆ በረከቱን ከጸባዖቱ ነው ያፈሳል። ጌታ ለእያንዳንዳችን የሚበቃ ማዕድ አለውና እስቲ ይህንን የዕለቱን ዝግጅታችንን በዚህ ዝማሬ እንጀምር። ማሬ ስላገለገለችን እግዚአብሔር ባለችበት ስፍራ ጸጋውን ያብዛላት ኑሯንም ይባርክ ይያልን ወደ ዛሬው ጸሎታችን እናልፋለን። ወዳጆቼ የናንተ ሥራ ምንድነው? ሊሊ በዝማሬ ሥራዬ እግዚአብሔር ሆይ አንተን ማምለክ ነው አንተን ማምለክ አላጓድልም ብላለች። የኔና የናንተ አምልኮ ምናልባት በየውዱ ብቻ ይሆንን ወዳጆቼ? ወይንስ ምሽት ቤተሰቦቻችንን ብቻ አንድ ላይ ሰብስበን ቃሉን አንብበን መተኛት ነው? እግዚአብሔርን በየሰዓቱና በየደቂቃው ማምለክ ይቻላል። በሥራ ገበታችን ስፍራ ከእግዚአብሔር ጋር መገናኘት እንችላለን። በመንገዳችን በታክሲ ውስጥም ሆነ በአውቶቡስ ውስጥ በምንሄድበት በምንራመድበት ጊዜ ሁሉ እንኳን እግዚአብሔርን ማሰላሰልና እሱንም ማምለክ እንችላለን። አዎ ከእርሱ ጋር እንዲህ ያለ ትስስርና ግንኙነት ካለን ሕይወታችን የተቃና ይሆናል። ወዳጆቼ እግዚአብሔር ይመስገን። እስቲ እናመስግን። ሉል ሆይ ኖጅ ጋር ድርገን ደግሞ እናመሰግናለን። ፊል ለፊታችን እንዳለ እግዚአብሔር አምላካችን ያጠገባችንም እንዳለ አምነን አንተን እንጣራለን። ላየራን እናገርም በእውነት አንተን ታምነን ወደ አንተ ደግሞ ጌታ እግዚአብሔር አምላካችን ሆይ ልቦናችንን አንስተን እነሆ ዘላለማዊና ቅዱስ የሆነውን ስምህን እናመሰግናለን። የዛሬውን ቀን ባርከህልናል። በመውጣታችንና በመግባታችን በሥራ ገበታችን ሁሉ ባለፍንበት ሁኔታ ውስጥ ሁሉ አንተ ከኛ ጋር ስለነበርክ እጅግ አድርገን እናመሰግናለን። የሰይጣን ፍላጻ የጠላትም ሴራና ተንኮል ሁሉ ስላልተከናወነ እግዚአብሔር አምላካችን ሆይ በድንቅ አምራርህ ደግሞ አንተ ስለመራህን እጅግ አድርገን እናመሰግናለን። ኖ ጌታ ሆይ በዚህ ጊዜ ደግሞ ቃልህን ለመማር ቀርበናል። ከጸባዖት ደግሞ ለባሪያዎች የሚረባ ማዳለህና ኖ ጌታ እግዚአብሔር አምላካችን ሆይ ይህን ቃልህን ተመግበን መጎልመስ መበርታት መጠንከር እንድንችል እርዳን። እግዚአብሔር አምላካችን ሆይ ከስጋና ከደም ምንም ነገር አይጠበቅም። አንተ ቅዱስ መንፈስህን ልከ ለኔም ለወገኖቼም ታምራትንና ድንቅን ደግሞ እንድታስተምረንና እንድታሳየን እንለምናሃለን። ዘላለማዊ የሆንክ እግዚአብሔር አምላካችን ሆይ ጸሎታችን በፊትህ ስለተሰማችና ስለከበረች ክብር ተመስገን። በመድኃኒታችን በቀኝ ባስቀመጥከው በውድ ልጅ በኢየሱስ ክርስቶስም አሜን። ክቡራን አድማጮቼ ባለፈው ክፍለ ጊዜ ጥናታችን የአንደኛ ተሰሎንቄን መልእክት ማጠናቀቃችን የሚታወስ ነው። ዛሬ እንግዲህ ቀደም ብዬ እንደተናገርኩት አብረን የምንመለከተው የሁለተኛ ተሰሎንቄን መግቢያና ምዕራፍ 1 ጥቂቱን ክፍል ይሆናል ማለት ነው። እግዚአብሔር ይረዳን ዘንድ ደግሞ አብረን በፊቱ በአንድ ልብ እየቀረብን እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ተሰሎንቄን ታወጡ ዘንድ በዚህ ሰዓት እለምናችኋለሁ ወይም አሳስባችኋለሁ። መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሁለተኛ ተሰሎንቄን አውጡ። ወደ ዛሬው ዋና መልእክታችን ከመግባታችን በፊት ስለ ሁለተኛ ተሰሎንቄ መግቢያ አንዳንድ ሐሳቦችን እስቲ አብረን እንመልከት። ጻፊው እንደሚታወቀው ሐዋርያው ጳውሎስ ነው። የአንደኛ ተሰሎንቄና የሁለተኛ ተሰሎንቄንም የጻፈው ያው ሐዋርያው ጳውሎስ ነው ማለት ነው። የተጻፈበትን ዓመተ ምሕረት ደግሞ እስቲ አብረን እንመልከት። ሁለተኛው የተሰሎንቄ መልእክት የመጀመሪያው መልእክት ከተጻፈ ጥቂት ጊዜ በኋላ ማለትም ከ52 እስከ 53 ዓመተ ምሕረት ባለው ጊዜ ውስጥ ነበር የተጻፈው። ይህን ነጥብ ያዙ። የመጀመሪያው መልእክት ከተጻፈ ጥቂት ጊዜ በኋላ ማለትም ከ52 እስከ 53 ዓመተ ምሕረት ባለው ጊዜ ውስጥ ነበር ይህ ሁለተኛ የተሰሎንቄ መልእክት የተጻፈው። በመቀጠል ደግሞ የተሰሎንቄ ቤተ ክርስቲያን የነበረችበትን ሁኔታ አብረን እንመለከታለን። ሐዋርያው ጳውሎስ ይህን ሁለተኛውን መልእክት ለተሰሎንቄ ሰዎች ሲጽፍላቸው እነርሱ በክርስትና ሕይወታቸው ገና ሕፃናት ነበሩ። የመጀመሪያው መልእክቱ ተጨማሪ ጥያቄዎችን አስነስቷል። ስለሆነም በዚህ በሁለተኛው መልእክቱ ለጥያቄዎቻቸው መልስ መስጠት ይሞክራል። በሐዋርያው ጳውሎስም አንድ አሰተኛ መልእክት በክርስቲያኖች መካከል ተሰራይቷል። በዚህ መልእክት ሐሳብ ክርስቲያኖች እየተናወጡ ነበር። ይህ አሰተኛ መልእክት ክርስቶስ እንደመጣ ቤተ ክርስቲያንንም ወደ ራሱ እንደሰበሰበና የጌታ ቀን የተባለው ጊዜ እንደጀመረና ዓለምም ፍርድ ላይ እንደሆነ ነበር የሚናገረው። ከመጀመሪያው መልእክት እንደምንመለከተው ከአንደኛ ተሰሎንቄ ማለቴ ነው፣ ሕዝቡ ስደት ላይ ነበሩ። የስደቱ ምክንያት ደግሞ ወንጌል ነበር። ስለዚህም ታላቁ መከራ እንደጀመረና በወቅቱ በሕይወት የነበሩ ክርስቲያኖች የሞቱት ብቻ ሳይሆኑ ማለቴ ነው ሳይነጠቁ እንደቀሩ ለማሰብ ምክንያት ሆኗቸዋል። ስለሆነም ጳውሎስ ይህን የተሳሳተ አመለካከት ለማረምና ወደ ጌታ መሰብሰባችን ገና ወደፊት የሚፈጸም ጉዳይ እንደሆነ ለማሳየት ይህን መልእክት ጻፈላቸው። የሁለተኛውን ተሰሎንቄ መልእክት ማለቴ ነው። ከዚህም በተጨማሪ የጌታ ቀን የሚባለው ጊዜ ገና እንዳልተጀመረ ያ ቀን ከመጀመሩ በፊት አንዳንድ ቅድመ ሁኔታዎች እንደሚኖሩ ማለትም ያመጽ ልጅ እንደሚገለጥ ስህተትና ክህደት እንደሚበዛ ይነግራቸዋል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ንልብ ይሏል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ተመልከቱ። በመሆኑም አሁን ያሉት ታላቁ መከራ ውስጥ እንዳልሆነ እርግጠኛ እንዲሆኑ ሐዋርያው አስረግጦ ይነግራቸዋል ወይም ያሳስባቸዋል። በድርጅት መልክ ያለችው ቤተ ክርስቲያን ከፍተኛ ስህተት ላይ እንደምትወድቅና ከእውነት መንገድ እንደምታፈነግጥ ጳውሎስ ይናገራል። ከሉቃስ ወንጌል ምዕራፍ 18 ቁጥር 8 እንደምንመለከተው የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን በማለት ጠይቆ እንደነበር ጌታችን ትዝ ይለናል። ከጥያቄው ባህሪና አቀራረብ መረዳት እንደሚቻለው መልሱ አዎንታዊ ሳይሆን አሉታዊ እንደሚሆን ግልጽ ነው። ስለሆነም የሰው ልጅ ሲመጣ በምድር ላይ እምነትን አያገኝም የሚል መልስ በመጠበቅ ነው ጥያቄውን ያቀረበው ማለት ይቻላል። ጌታ በሚመለስበት ጊዜ ቤተ ክርስቲያን ከፍተኛ ስህተት ላይ እንደምትወድቅ ከዮሐንስ ራእይም መረዳት ይቻላል። ከምዕራፍ 4 እውነተኛይቱ ቤተ ክርስቲያን መነጠቋን ልብ በሉ። ከምዕራፍ 4 እውነተኛይቱ ቤተ ክርስቲያን መነጠቋን በዚያ ጊዜ በምድር የሚቀረው ድርጅታዊ መልክ ያለውና የእግዚአብሔርን ኃይል የሚክድ ባዶ ሃይማኖት ብቻ እንደሆነም እንመለከታለን። ምዕራፍ 17 ላይ በጋለሞታ ሴት ተመስላ የምንመለከተውም ይህችኑ ከእውነት መንገድ የወጣችና ያፈነገጠችውን ክርስቲያናዊ ድርጅት ነው። አስተዋላችሁ? ከዮሐንስ ራእይ ምዕራፍ 17 የምንመለከተው በጋለሞታ ሴት ተመስላ ከእውነት መንገድ የወጣችና ያፈነገጠችውን ክርስቲያናዊ ድርጅት ነው። የተሰሎንቄ ክርስቲያኖች ታላቁ መከራ ውስጥ እንደሆኑ አስበዋል። ከዚያን ጊዜ ጀምሮ እስካሁን ድረስ ክርስቲያኖች የተለያየ መከራና ችግር ሲገጥማቸው የታላቁ መከራ ዘመን ተጀምሮ ይሆን እንዴ በማለት ይጠይቃሉ። እናንተስ አንዳንድ ጊዜ እንዲህ አይነት ጥያቄን አንስታችሁ በልባችሁ አሰላስላችሁ ወይ አስባችሁ አታውቁምን? ለምሳሌ ያክል በሁለተኛው የዓለም ጦርነት እንግሊዝ በጀርመን አውሮፕላኖች ክፉኛ በተደበደበችበት ወቅት አንዳንድ ክርስቲያን አገልጋዮች ታላቁ መከራ እንደተጀመረና ቤተ ክርስቲያንም በዚህ መከራ ውስጥ እያለፈች እንደሆነ ማስተማር ጀምረው ነበር። አንድ በጣም የምቀርበው እንግሊዛዊ ሰባኪ ጓደኛዬ ዛሬም ድረስ ቤተ ክርስቲያን በታላቁ መከራ ውስጥ እያለፈች ነው ብሎ ያምናል። ይህ ወዳጄ በአሁኑ ጊዜ የሚኖረው በአሜሪካ ሀገር ካሊፎርኒያ ውስጥ ስለሆነ አንድ ሌላ ጓደኛችን ምሳ ጋብዞን እየተጨዋወትን እያለ ስለ ቤተ ክርስቲያንና ስለ ታላቁ መከራ ጊዜ አንስተን እንነጋገር ወይም እንጫወት ነበር። ታዲያ ያ ጓደኛዬ ቤተ ክርስቲያን አሁንም ታላቁ መከራ ውስጥ መሆኗን ሊያሳምነን ማስረጃ የሚለውን ምክንያት ሲያቀርብ እንዲህ አለ። በሁለተኛው የዓለም ጦርነት ወቅት እንግሊዝ ቀንና ሌሊት በቦምብ ስትደበደብ የነበረውን ሁኔታ አይታችሁ ቢሆን ኖሮ እኔና የቤተ ክርስቲያን አባሎች ከአየር ጥቃቱ ለመዳን ከመደበቂያ ወደ መደበቂያ ስንቅበዘበዝ የነበረውን መራወጥ አይታችሁም ቢሆን ኖሮ እናንተም እንደኔ ታላቁ መከራ ተጀምሯል ብላችሁ ታምኑ ነበር። የአየር ድብደባው ካስከተለው ጭንቀት የተነሳ ብዙዎች ያብዱ ነበር፣ ብዙዎችም ያደጋው ሰለባ ይሆኑ ነበር። ታዲያ ያንን ሁሉ ስቃይ ያየሁት እኔ ታላቁ መከራ ተጀምሯል ብዬ ባምን ምን ያስደንቃል ሲል ሳቅ አደረገን፣ አግራሞትም አሳደረብን። ይህ ወንድሜ የዘነጋው ነገር ቢኖር አድማጮቼ፣ ምንም እንኳ አሰቃቂ የመከራ ጊዜ ቢያሳልፍም አሁን ግን የተረጋጋ ኑሮ ከቤተሰቡ ጋር እየኖሩ መሆኑን ነው። ታላቁ መከራን በተመለከተ መጽሐፍ ቅዱስ የሚሰጠው ገለጻ በሁለተኛው የዓለም ጦርነት ከታየው መከራ እጅግ የባሰና የከፋ ነው። ስለዚህ ታላቅ መከራ ጊዜ ሲናገር ልብ በሉ፣ ስለዚህ ታላቅ መከራ ጊዜ ሲናገር ኢየሱስ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያለ ሆነ እንግዲህ ከቶ የማይሆን ታላቅ መከራ ይሆናልና ብሎለታል። እስቲ የመልእክቱን ጭብጥ ሐሳብ አብረን እንመልከት። አንደኛ ተሰሎንቄ በጣም አጠንክሮ የሚናገረው ከዚህ ቀደም እንደ ተማርነው ማለት ነው፣ በቤተ ክርስቲያን መነጠቅ አማካይነት ክርስቶስ ለቤተ ክርስቲያን ስለ መምጣቱ ሲሆን፣ ልብ በሉ አንደኛ ተሰሎንቄ በጣም አጠንክሮ የሚናገረው ወይም የሚያስተምረው በቤተ ክርስቲያን መነጠቅ አማካይነት ክርስቶስ ለቤተ ክርስቲያን ስለ መምጣቱ ሲሆን ሁለተኛ ተሰሎንቄ ደግሞ አጠንክሮ የሚናገረው ለፍርድና መንግስቱን ለመመስረት ክርስቶስ ወደዚህ ዓለም ተመልሶ ስለሚመጣበት ጊዜ ነው። ለፍርድና ፈጠን በሉ መንግስቱን ለመመስረት ክርስቶስ ወደዚህ ዓለም ተመልሶ ስለሚመጣበት ጊዜ ነው። ልብ አድርጋችሁ ከሆነ ቤተ ክርስቲያንን ወደ ራሱ ለመውሰድ ሲመጣ ጌታችን ማለቴ ነው ትኩረቱ እዚህ ምድር ላይ አይደለም። ምክንያቱም በዚህ ወቅት ወደዚህ ምድር አይመጣም። ሐዋርያው ስለዚህ ጊዜ ሲናገር ጌታን ባየር ለመቀበል እንነጠቃለን ነው የሚለው። በኋላ ክርስቶስ በሚገለጥበት ጊዜ ግን የሚመጣው በቀጥታ ወደዚህ ምድር ነው። መንግስቱም በዚህ ምድር የሚመሰርተውም በዚህ ጊዜ ነው። ቀደም ብለን ከአንደኛ ተሰሎንቄ እንደተመለከትነው የቤተ ክርስቲያን መነጠቅ በብሉይ ኪዳን የተገለጸ አስተምህሮ አይደለም። አስተዋላችሁ? ከአንደኛ ተሰሎንቄ እንደተመለከትነው ወይም ከዚህ ቀደም እንደተማርነው የቤተ ክርስቲያን መነጠቅ በብሉይ ኪዳን የተገለጸ አስተምህሮ አይደለም። የብሉይ ኪዳን ቅዱሳን ተስፋ ምድራዊ እንጂ ሰማያዊ አልነበረም። መሲህ መጥቶ መንግስቱን የሚመሰርትበትን ጊዜ ነበር የሚጠብቁት። መንግስተ ሰማይ የሚለው ቃል ራሱ የእግዚአብሔር መንግስት በዚህ ምድር የምትመሰረትበትን ጊዜ ነው የሚያመለክተው። እንግዲህ የዚህ የሁለተኛ ተሰሎንቄ መግቢያችንን እዚህ ላይ አገባደን አሁን የምዕራፍ አንድን ትምህርት ጌታ በሰጠን ጊዜ አብረን እንመለከታለን። አድማጮች ሁለተኛ ተሰሎንቄ ምዕራፍ 1 አብይ ሐሳቡ በአሁኑ ዘመን ያለው ስደት በክርስቶስ ምጽአት በሚያምኑ ሰዎች ላይ የሚመጣው ፍርድ የሚል ይሆናል። አንድ ጊዜ ልድገምላችሁ። የምዕራፍ 1 አብይ ሐሳቡ በአሁኑ ዘመን ያለው ስደት እንዲሁም በክርስቶስ ምጽአት በሚያምኑ ሰዎች ላይ የሚመጣው ፍርድ የሚል ይሆናል። ምዕራፍ 1ን እስቲ ጌታ በረዳን መጠን እስከ ቁጥር 3 አብረን ለመመልከት እንሞክራለን። ቁጥር 1 እንዲህ ይላል፣ ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር በአባታችን በጌታ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ይላል። ጳውሎስ የተለመደ የወዳጅነት ሰላምታውን ያቀርባል። ከራሱ ሰላምታ ጋር የሲላስን ወይም ስልዋኖስ እንዲሁም የጢሞቴዎስን ሰላምታ ጭምር አቅርቧል። እነዚህ ሦስት ሰዎች ስለ ወንጌል በጣም ብዙ መከራ ተቀብለዋል። ጳውሎስና ሲላስ በፊልጵስዩስ እስር ቤት ታስረው ነበር። ጳውሎስ ከሲላስና ከጢሞቴዎስ ጋር ወደ ተሰሎንቄ ሄዶ ነበር። በኋላ ግን ከነርሱ ተለየ። በአቴና ሆኖ ብዙ ጠበቃቸው። በኋላም ወደ ቆሮንቶስ ሄዶ ይጠብቃቸው ስለነበር እዚያ ተገናኙ። እንግዲህ ጳውሎስ የአንደኛ ተሰሎንቄ መልእክት የጻፈው እነዚህ ወገኖች ላቀረቧቸው ጥያቄዎች መልስ ለመስጠት ነበር። ይህን ሁለተኛውን መልእክት ሲጽፍ ከእርሱ ጋር የሲላስና የጢሞቴዎስንም ስም አብሮ አንስቷል። ጳውሎስ ሰዎችን እንደ ጓደኞቹና የሥራ አጋሮቹ ማቅረብ የሚችል ሰው ነበር። ምናልባትም ያንዳንዶቹን ስም ከጳውሎስ ባንሰማ ኖሮ ምን ጊዜም ሳናውቃቸው እንቀር ነበር። እውነቴን ነው የምለው፣ ይህም ስለ ጳውሎስ ማንነት የሚነግረን ነገር አለው። በአንድ ወቅት እቡይ የነበረው ፈሪሳዊ አሁን ግን ትሁት የኢየሱስ ክርስቶስ ባሪያና ሐዋርያ ሆኗል። እግዚአብሔር ይመስገን። ጌታችን ሰውን ሲለውጥ እንደዚህ ነው። ጳውሎስ በአጥቢያ ቤተ ክርስቲያን አስፈላጊነት ያምን ነበር። አሁን የሚፈጽመውን በተሰሎንቄ ለነበረችው አጥቢያ ቤተ ክርስቲያን ነው። ይቺ ቤተ ክርስቲያን በእግዚአብሔር በአባታችን ከጌታ ከኢየሱስ ክርስቶስም የምትሆን ቤተ ክርስቲያን ነበረች። የመንፈስ ቅዱስን ስም ያላነሳው ምናልባት መንፈስ ቅዱስ በእነዚህ አማኞች ውስጥ መሆኑን ለማሳሰብ ነበር። የክርስቶስን ሕይወት እንዲኖሩና በተጠሩበት መጠራት ለእግዚአብሔር እንዲኖሩ ያስቻላቸውም ራሱ መንፈስ ቅዱስ ነበር። ይሁን እንጂ እነዚህ አማኞች በእግዚአብሔር አብና በጌታችን በኢየሱስ ክርስቶስ ውስጥ ናቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና ከዚህም የተነሳ የእግዚአብሔር ልጅ እንደሆነ በጳውሎስ አእምሮ ቅንጣት ጥርጥር አልነበረም። ከዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 29 ከዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 29 እንደምንመለከተው ጌታ ኢየሱስ በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከጄም ማንም አይነጥቃቸውም ብሏል። እውነተኞቹ ቤተ ክርስቲያኖች በእግዚአብሔር አብና በኢየሱስ ክርስቶስ ውስጥ ናቸው። ዋናው ነገር በማን ውስጥ መሆናችን እንጂ ልብ በሉ ዋናው ነገር በማን ውስጥ መሆናችን እንጂ ለቤተ ክርስቲያናችን የምንሰጠው የተለያየ መጠሪያ ወይም የተለያዩ መጠሪያ ስሞች አይደለም። ቁጥር 2ን አለፍ በሉና ተመልከቱ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን ይላል። ጸጋና ሰላም በወንጌል ውስጥ በጣም ታዋቂነት ያላቸው ቃላት ናቸው። ምን ጊዜም ቀዳሚው ጸጋ ነው። የምንድነው በጸጋ ነው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ይላል ሐዋርያው። ኤፌሶን ምዕራፍ 2 ቁጥር 8 እና 9ን ልብ ይሏል። ሁሉን ከርሱ ለመቀበል ባዷችንን ወደ እግዚአብሔር ስንመጣ ያኔ እግዚአብሔር ጸጋውን ይሰጠናል። የእግዚአብሔር ስጦታ የዘላለም ሕይወት ነው። ስጦታን ለመቀበል እኛ ምንም የምንከፍለው ነገር አይኖርም። እስከ ከፈልንበት ድረስ ደግሞ ያ ነገር ስጦታ ሊሆን አይችልም። የእግዚአብሔርን ጸጋ የተለማመድን ሰዎች ከሆን የእግዚአብሔርንም ሰላም እንለማመዳለን። ኃጢአታችን ይቅር እንደ ተባለልን ስንረዳ ሰላም ይኖረናል። የዚህ አይነት ሰላም ከሌለን አሁኑኑ ወገኖቼ መቀበል እንችላለን። ምክንያቱም ወደ ክርስቶስ ለሚመጡ ኃጢአተኞች ሁሉ በነጻ የሚሰጥ ስለሆነ ነው። የአማኞች ስደትና ያስገኘውን ፍሬ ከቁጥር 3 ተመልክተን የዛሬውን ትምህርታችንን በዚሁ እንቋጫለን ማለት ነው። እንዲህ ይላል፣ ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን ይላል። ቁጥር 3 እና 4 ላይ ጳውሎስ ስለ እምነት ፍቅርና ትዕግስት ያነሳል። ሰውን ወደ ደህንነት የሚያመጣ እምነት ፍሬ ያለው እምነት ነው። ልብ በሉ እዚህ ላይ ሰውን ወደ ደህንነት የሚያመጣ እምነት ፍሬ ያለው እምነት ራሱ ነው። እንዲህ አይነቱ እምነት በአማኙ ሕይወት ፍቅርን ያፈራል። አንዳችን ሌላውን የምንወደውም ከዚህ ፍቅር የተነሳ ነው። ጳውሎስ ስለ ትዕግስት ይናገራል። እዚህ ላይ ትዕግስት ሲል ለእግዚአብሔር ለመኖር ሁሉም ለበጎ እንዲሆን በማመን እግዚአብሔር እንዲደርስብን የሚፈቅደውን ማንኛውንም ነገር በደስታ መቀበልን ያመለክታል። አንድ ቀን በእግዚአብሔር ፊት እንደምንቆም በማመን ጉዞአችንን እንድንቀጥል ብርታት ሊሰጠን ስለሚችል ትዕግስት ነው ሐዋርያው እዚህ ላይ እየተናገረ ያለው። ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን ይላል ጳውሎስ። ለምን እግዚአብሔርን ማመስገን እንዳስፈለገው ሲያመለክትም እምነታችሁ እጅግ ስለሚያድግ የሁላችሁም የያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ነው ይላል። ትዕግስት የሚኖርን የተለያዩ ችግር ሲደርስብን ነው። ስለዚህም ትዕግስትን ማዳበር እንድንችል አንዳንድ ጊዜ እግዚአብሔር በተለያዩ አስቸጋሪ ሁኔታዎች እንድናልፍ ያደርጋል። ምን ጊዜም ወገኖቼ ትዕግስት ሲኖር የወደፊቱን በተስፋ እንጠብቃለን። እግዚአብሔር ይክበር ይመስገን። ጌታ የተወደዱ ወንድማችን ምክትል አስር አለቃ አንለያ አባተ ከ323ኛ ሬጅመንት አሶሳ ቃለዮት ቤተ ክርስቲያን ከአሶሳ የጻፉልን ደብዳቤው ተደርሶናል። ውድ ወንድማችን ምክትል አስር አለቃ አንለይ፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላሙና ጸጋው ባሉበት ስፍራውን ይብዛለው ይያልን እኛም ሰላምታችንን እናቀርብልዎታለን። አዎ እንደ እግዚአብሔር ፈቃድ ሰው ሲጠራ፣ እንደ እግዚአብሔር ሐሳብ ሰው ሲራመድ ምን ጊዜ ሙጣውረድ ይኖርበታል። እግዚአብሔር በሰጠው መንገድ፣ እግዚአብሔር በከፈተለት በር ሰው ሲመላለስ ጠላት አይኑ ይቀላል፣ ልቡ ይደነግጣል። ያን ጊዜ የፈተና ወጥመዱን ደግሞ ይዘረጋል። የኛ ክርስትና የሚታወቀው አንደኛው መንገድ ይሄ ነው። ምናልባት ክርስትና አልጋ ባልጋ መስሎን ሊታየን ይችላል። እግዚአብሔር ለፈተና ጠራን ማለትም አይደለም። ነገር ግን ፈተና ደግሞ በሚናልፍበት መንገድ ሁሉ በሚኖርበት ጊዜ እምነታችንን ያጎለብታል፣ ያጠነክራል። በዚያ ሁሉ ውስጥ ደግሞ ታምኖ በእግዚአብሔር ቃል ጠንክሮ ማለፍ ትልቅ ጸጋ ነው። ይህንን ማወቁ መልካም ነው። ምክትል ያስር አለቃ እርሱም እንደሚያውቁት በመጽሐፍ ቅዱስ ውስጥ የተጠቀሱት ቅዱሳን ሁሉ በፈተና በውጣ ውረድ ያለፉ አምላካቸውን እምነታቸውን ያስከበሩ ሰዎች ናቸው። አንዳንድ ሰዎች ክርስትና አልጋ ባልጋ ይመስላቸውና ውጣ ውረዱ፣ ቁንጥጫው፣ ራቡና ጥማቱ ሲመጣ እዲያ ምን ያስፈልገኛል በማለት የሚኮበልሉ ብዙዎች ናቸው። ነገር ግን የክርስትና ጣዕሙ ፈተናው ነው። እግዚአብሔርን እየመሰልን በምንራመድበት ወቅት ብዙ ፈተናዎች ያጋጥሙናል። ጠላትንና ዓለምን በመሰልንበት ጊዜ ሁሉ ደግሞ ምን ፈተና አለ? የጠላት ስለሆን ከጠላትም ማሳብ ጋር ስለተስማማን የሚደንቀን ነገር የለም። ከጠላት ወጥመድ ወጥተን በኢየሱስ ክርስቶስ ጉያ ውስጥ በምንገባበት ጊዜ ጠላት አይኑ ይቀላል፣ ወጥመዱን ይዘረጋብናል። ስለዚህም በዚህ ሁሉ ውስጥ በእግዚአብሔር ቃል እየበረታን በሰባሪው ኢየሱስ ክርስቶስ ደግሞ ፈተናውን ሁሉ እያሸነፍን በድል እንወጣለን። እንፈተን ይሆናል፣ ግን ምን ጊዜም ማንሸነፍም፣ ምን ጊዜም ማንወድቅም። ምክትል ያስር አለቃ ጠላት በብዙ አቅጣጫ ግራቀኙን እያሳየውት፣ አዎ የውጣ ውረዱን ከበሮ በጆሮ ይደልቅ ይሆናል። እግዚአብሔር ግን እነሆ ይህንን ሁሉ ለአንዴና ለመጨረሻ ያጠፋልና በርሱ ይታመኑ። እኛም በጸሎታችን እናስቦታለን። እግዚአብሔር ደግሞ ከፊት ለፊቶ ቀድሞ ሁሉን እንደሚያደላድል እኔ ባለሙሉ ተስፋ ነኝ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ስለዚህም ባሪያው ዳዊት እንደ ተናገረው ለዘላለም እኔ አልታወክም አልኩ፣ አቤቱ በፈቃድ ለሕይወቴ ኃይልን ሰጣት በማለት በዚህ ቃል እንዲታመኑ አበረታታዎታለሁ። የደረሱበትን ሁኔታ ደግሞ በሚቀጥለው ደብዳቤው ገላልጠው ይጻፉልን። እግዚአብሔር በመውጣቶና በመግባቶ ይባርኮ ይጠብቆ። ሰላም። Jesus name.